ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ አርብ ሚያዝያ 8 ቀን 2013 ዓ.ም ተመረነ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሚያዝያ 8 ቀን 500 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ከአድማጮች የሚደርሱንን የተለያዩ መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ከፍላን ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከረቡዕ ሚያዝያ 6 ቀን ምሽት ጀምሮ በሰሜን ሸዋ የተለያዩ ቦታዎች በማሮች ላይ ያነጣጠሩና በተደራጁ የሽብር ቡድኖች ሲካሄድ የቆየው ጥቃት አርብ ሚያዝያ 8 ቀን በሰፊው ቀጥሎ የዋለ መሆኑን ከስፍራው የሚደርሱ ዘገባዎች ይገልጻሉ። ሐሙስ ሚያዝያ 7 ቀን በኤፍራታ እና ግድም በቀውት እና በአንጾኪያ ወረዳዎች ስር የሚገኙትን ካራቆሬ፣ ቆሬቤዳ፣ ማጀቴ፣ መስኖ ካፍራምባ፣ ገትሙሃ፣ ኩሪበሪ፣ ዋጮና ዘንቦች ቀበሌዎች ጥቃት የተፈጸመባቸውን ታውቋል። አርብ በሚያዝያ 8 ቀን በአጣዬ ከተማ ከባድ የተኩስ ልውውጥ የተደረገ ሲሆን የተደራጁ አሸባሪዎች የታጠቁት መሳሪያ እጅግ ዘመናዊ በመሆኑ በአካባቢው የሚገኙት የአማራ ልዩ ኃይልና የመከላከያ አባላት ከአቅም በላይ ሆኖባቸው ሊከላከሏቸው እንዳልቻሉ የዓይን እማኞች ተናግረዋል። ጥቃቱ የጨመረ በመሄዱ ነዋሪዎች ቤታቸውን ጥለው ወደ ሌሎች አጓራባች ቀበሌዎችና ከተሞች በመሸሽ ላይ መሆናቸውን ታውቋል። ከአዲስ አበባ ወደ ደሴ ባለው መንገድ የትራንስፖርት አገልግሎት የተቋረጠ ሲሆን ከአዲስ አበባ ተነስቶ ወደ ተለያዩ ቦታዎች ለመሄድ መንገድ የጀመሩ የጭነትና የህዝብ ትራንስፖርት ተሽከርካሪዎች ሸዋሮቢት ላይ መቆማቸው ነዋሪዎቹ ተናግረዋል። አሸባሪዎቹ ከአንድ ወር በፊት በአካባቢው ያደረሱት ጉዳት ከ300 በላይ ዜጎች ህይወታቸው ማጣታቸውን የሚታወቅ ነው። ዘግይቶ በደረሰ ዜና መሰረት አገዛዙ መረብ የለቀቃቸው አሸባሪዎች የአጣዬን ከተማ ሙሉ በሙሉ አውድመውታል። ቆሬሜዳን በመቃጠል ላይ መሆኑና ወደ ቆሬምቦ የገቡ መሆናቸውም ታውቋል። ሐሙስ ሚያዝያ 7 ቀን በምዕራብ ጎንደር ጨርቃ ወረዳ በአይከል ከተማ ቀደም ብሎ በወያኔ ቡድን ተደራጅቶ የታጠቀው ራሱን የቀማንት አስመላሽ ኮሚቴ በሚል የሚጠራ ቡድን አባላት በሰላማዊ ሰዎች ላይ በከፈቱት ተኩስ ጉዳት ሊያደርሱ የቻሉ ቢሆንም በአማራ ልዩ ኃይልና በወታደሩ በተወሰደ እርምጃ በርካታ ታጣቂዎችን መገደላቸውና መቁሰላቸው ታውቋል። የተወሰኑትም በቁጥጥር ስር ውለዋል ተብሏል። በግጭቱ የሞቱና የቆሰሉ ቁጥር አልታወቀም። ወያኔ ህልውና ያገኘው የዚህ አሸባሪ ቡድን አላማ ያካባቢው ጸጥታ ማደፍረስና ህዝብን እርስ በርስ ለማጋጨት መሆኑ ይታወቃል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሐሙስ ሚያዝያ 7 ቀን በትግራይ ጉዳይ ላይ ዝግ ስብሰባ ማድረጉ ተዘግቧል። በአሜሪካ ጠያቂነት በተካሄደው በዚሁ የጸጥታ ምክር ቤት ዝግ ስብሰባ ላይ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኃላፊ ማርክ ሎከስ ስለ ትግራይ ሁኔታ ዘገባ ያቀረቡ ሲሆን በዘገባቸውም የትግራይ ውስጥ ግጭቱ አለማብቃቱንና ምንም የተሻለ ነገር አለመሆኑን ገልጸዋል። ኃላፊው ሴቶችን አስገድዶ በመጥፈር የተካሄደው ያለ ጥቃት እንደ ጦር መሳሪያ ያገለገለ መሆኑን ጠቅሰው ጥቃቱ የተፈጸመው በጦርነቱ በተሳተፉ በሁለቱም የታጠቁ ኃይሎች እንደሆነ ገልጸዋል። ወያኔ ቡድን ታጣቂዎች በወታደሩ መካከል በሚካሄደው ጦርነት ምክንያት የርዳታ ሰጪዎች እርዳታ ለማድረስ እየተቸገሩ መሆኑና በዚህ ምክንያት በረሃብ ሰዎች መሞታቸውን ኃላፊው በዘገባቸው ላይ ጠቅሷል። የሻቢያው ወታደሮችም ይወጣሉ ተብሎ መግለጫ የተሰጠ ቢሆንም ወታደሮቹ ስለመውጣታቸው የሚያመላክት ምልክት እንደሌለ ተናግሯል። በተባበሩት መንግስታት ድርጅት የአሜሪካው ተወካይ ግጭት ብለው ያሉት እንዲቆምና የሰብአዊ እርዳታ አቅርቦት እንዲመቻች ጥያቄ ያቀረቡ ከመሆናቸውም በላይ በጉዳዩ ላይ ጠንከር ላይ መግለጫ እንዲወጣ ያደረጉት ጥረት ቀደም ብሎ እንደነበረው ስብሰባ ሳይሳካ ያቀረቡን ተነግሯል። ያገዛዙ የተባበሩት መንግስታት ድርጅት ተወካይ ለሮይተር በሰጠው መግለጫ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኃላፊ እንደ ሰብአዊ መብት ቃል አቀባይ ሳይሆን የተወሰነ ወገንን ለመደገፍ እንደቆመ ጠላት ተንቀሳቅሷል በማለት የከሰሰ ሲሆን የሰብአዊ መብት ጥሰቶች በመላ መት ሳይሆን በጥንቃቄ መመርመር ሲገባቸው ኃላፊው ይህን መመረጣቸው አሳዛኝ ነው በማለት ቅሬታውን አሰምተዋል። በትግራይ የወያኔ ቡድን እየተባበሩ ተብሎ የተጠረጠሩ ሁለት ጋዜጠኞች በቁጥጥር ስር መዋላቸው ተዘገበ። ከጸረ ሰላም ኃይሎች ጋር እየሰሩ ነው የተባሉት ጋዜጠኞች የትግራይ ሚዲያ ሃውስ ጋዜጠኛ ፍጹም ብርሃኔና የአይጋ ፎረም ኤዲቶሪያል ዋና አዘጋጅና የኢትዮጵያ ተወካይ ታምራት የማነ በመቀሌ ከተማ ከአንድ ግለሰብ ላይ ቤት ተከራይተው ቤት ውስጥ ስቱዲዮ አቋቁመው የሐሰት ፕሮፓጋንዳ በቀጥታ ስርጭት እያስተላለፉ ይያሉ በቁጥጥር ስር መዋላቸውን ያገዛዙ ወታደራዊ ቃል አቀባይ ገልጿል። ግለሰቦቹ በቁጥጥር ስር ያዙ በቤት ውስጥ በተደረገው ፍተሻ በበረሃ ለሚገኘው የወያኔ ቡድን ለመላክ የተዘጋጁ በርካታ መድኃኒቶች፣ ልብሶችና የኤሌክትሮኒክስ እቃዎችና በርካታ ዶክመንቶችም ተገኝተዋል ተብሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ኑሯችን ተጣጣ ቤታችን አይፈርስም ብዙ ዘመን አልፏል በጣም ተዛርገን ወደፊት ግን ማንም አይነውንን አረገጡት ነገር ወንዛይ ደመርስ ኑሯችን ተጣጣ ቤታችን አይፈርስም ብዙ ዘመን አልፏል በጣም ተዛርገን ወደፊት ግን ማንም
የባደኛ የዞረ ቤቱ የናጃ ባት አመት ፍቅር አይረባና ፈጥ ዝታው እስከ መቃብር ለጆችታወቱ ውሃ የተራጩ
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ አዘጋጆችና አድማጮች የከበረ ሰላምታዬ ይድረሳችሁ። ሰሞኑን በዩቲዩብ እንዳዲስ እየተሰራጨ የሆነም ግን አሮጌ የሆነና በወያኔ ዘመን እጅጃለን ሪስቴት ተስፋዬ የተባለ ጀረጠቢ ኢንተርቪው መመልከቴ ነው ለዚህ ደብዳቤ መጻፍ ምክንያት የሆነኝ እንጂ ይህ ሰው ከቁም ነገር የሚገባም ሆኖም አይደለም። ተራ ጀረጠቢ እንጂ የመረጃ ሰውም አይደለም። አሉሽ አሉ ነው እንጂ መረጃን የማብላላትና ምርቱን ከግርዱ የመለየቱ አርት ጥበብና ተስጦ ማልተጣለበትም። መስክርነት ብሎ የጻፈውን ቅራቅምቡ አንብባችሁ ከሆነ እንትና ባለ ስልጣን ያነገረኝ ኮሎኔል እንትና ያንን አለኝ ነው እንጂ ሌላም የለውም። የተባሉትን ባለ ስልጣናትና ኮሎኔሎች ያው የምናውቃቸው ወረብየለሾችና አገራው ዳሚ መሆናቸው አይታወቅ ይመስል እበላባይ ልፍስፍስ ነውና ሰውን ሁሉ መመዘን የሚችለው በራሱ ሚዛን ነውና ያ ትውልድ እንደሱ ልፍስፍስና ለተባለ የውጭ ጠላት ሁሉ ተላላኪ መስሏል። በዚያ ላይ ስለ ፓን አፍሪካ ንቅናቄ የሚያውቆም የለም። ከአዲስ አበባ ለጥቆ የፓን አፍሪካ ንቅናቄ ካፒታል አልጀርስ መሆኑንም የሚያውቆ ነገር የለውም። መጻፉን የጻፈው ኮያኔ ስር ለመለቀቅ የምልጃል ያቀርብ ነው። ሁሉም በወያኔ ታስረው መጻፍ የጻፉ ሰዎች መጻፍት ለምልጃ የቀረቡ ናቸውና ነጻነት በጅጉም ያንሳቸዋል። ያንቲያ ፓለ ነበር ነው የደርግ ማለዲህ ሰፋ ኮና ይሰፋ እንዲሁም ወያኔ ማለሊት ያደግና በልጽግና አገልጋዮች እነማን እንደሆኑ አይጠፉንም። ዛሬ ደግሞ ደርግና ወያኔ ተነዋል። ለፍስፍስ አገልጋዮችማ ገና ይከርሙብናል። ለመጣው አምባገነንና መንዳከፋይ ሁሉ ለማደር ደግሞ እንኳን የሚያስቡ አይደሉምና ይሰነብቱብናል። ማን ነበር ዳይሃርድ ያላቸው? ጋዜጠኛውም ኮሚክ ነው። እድሜ ሰጥቶን እነ አሳምነው ገብረወልድን እነ ሉልሰገድ ኩምሳን እነ ሳሙኤል ፈረንጅን ባየንበት አይናችን እነ ዳሪዮስ ሞዲን በፍኖተም እነ ጓድ ካሊፋና ያልነሽን ባደመጥንበት ጆሮአችን እነዚህ ይወረዱብን አይጣልቆ ነው። አይ ኢትዮጵያ አይ አገሬ በልበል ያሰኘኛል አንዳንዴም። የፓን አፍሪካን ጉዳይ ካነሳው አይቀር ትንሽ የታሪክ ማጣቀሻ ለማከለ ያከለ የሚከተለው እንደባል አፍሪካ ከኢትዮጵያ ሀገራችንና በኋላ ላይ ከተመሰረተችው ሀገር ላይቤሪያ በቀር በቅኝ ግዛት ፍዳ ተንገላታ በነበረች የሃያኛው ክፍለ ዘመን አጋማሽ ላይ ለችግሩ መፍትሄ ማመንጨት የሞከሩ አፍሪካውያን የካዛብላንካ የሞንሮቪያ ግሩፕ በሚል ተከፍለው ተሰባሰቡ። በአገራችን ታሪክ እነ ግርማሜ ነዋይ የፓን አፍሪካ ንቅናቄ አራማጆች እንደነበሩ ጠቅሼ ማለፍም ፈልጋለሁ። ሆኖም ሁለቱ ቡድኖች በመፍትሄ ሐሳቦቻቸው ላይ ሰፊ ልዩነት ነበራቸው። አንዱ ግሩፕ የግራ ዘንባል የነበረውና ሌላኛው የቀኝ ፖለቲካ አራማጅ የሆነበት ልዩነት ተስተዋለ። በኋላ ላይ ልዩነቶቻቸውን አስወግደው አዲስ አበባ ላይ የአፍሪካ አንድነት ድርጅት ተመሰረተ። ሆኖም ይህ በስንት መቻቻል የተመሰረተ የአፍሪካ አንድነት ድርጅት የተቋቋመበትን ዓላማ ሰቶ በሂደት የአፍሪካን ባገነን መሪዎች መፈንጫና የሚኒስትሮቻቸው መውረግረጊያ መሆኑ ያበሳጫቸው የአፍሪካ ወጣት ሞራና ተማሪዎች አማራጭ ፍለጋ ማውጣት ማውራት ይጀምራሉ። የዚህ ጅማሮ አካል የነበረና ጓድ ነፍሱን ይማረውና እንዴት ናይሮቢን ወደ ካምፓላን የንቅናቄው ካፒታል ለማድረግ ተሞክሮ እንደነበር አጫውቶኛል። ሆኖም ናይሮቢ የአፍሪካ ስደተኞች መታወሪያና ወደ ምዕራቡ ዓለም መሸጋገሪያ ከመሆን ልቃ የአዲሱ ንቅናቄ መሪዎች መጠለያ ካፒታል መሆን ሳትችል ቀረች። በዚህ ጊዜ ነው እንግዲህ አልጀርስ የበርካታ የነጻነት ንቅናቄ ወጣት መሪዎች መጠለያ ካፒታል የሆነችው። ይህን በቦታው የነበረው ከኢሃፓ መስራቾች አንዱ የሆነው ሃማቱማ ከጻፋቸው ጽሑፎች ማገናዘብ ይቻላል። ከዚህ በተረፈ አይኔን ግንባር ያድርገው እንጂ ያማን ጽሑፍ አላነብም ያለን ጅልምን ማድረግ ይቻል እንደሆነ አይታወቀኝም። ሌላው በጣም ግርም ያለኝ ይጅል አልጄሪያ የአውሮፕላን ትኬት ገዝታላቸው ስትወስዳቸው እናውቀ ነበር ያለው ነው። የሱን ማወቅ አለማወቅ ወዲያ ትቸው የገረመኝ ይህ አልጄሪያ የተባለች ሀገር እንዴት ቢመቻትና ቢደላት ነው እንያን ሁሉ ወጣት አብዮታውያንን የነጻነት ንቅናቄዎች አልጀርስ ከተማ ያየር ትኬት እየከፈለች ታመላልስ የነበረው የሚለው ነው። ለዚያውም ገና በነጻነቷ ማግስት። ሌላው ገራሚ ነገር ዛሬ አፍሪካ ተቆርቋሪዎች አጥታ ችግሮቿ አጥንቶቿን መርምሮ ነቅሶ አውጥቶ የረባይ መፍትሄ ሐሳብ አመንጫምሮ ወጣት ባላምሮች አጥረውባት የሚገኝባት አገራቱ ግድም መገንባት አለመገንባት ኃይል ማመንጨት አለማመንጨት ይድንብርና መሬት የኔ ያንተ የሚሉት አይነት የመሰረተ ረብ የለሽ ንትርኩስ ተዘፍቀው መገኘታቸው ነው። አይገርምም? በሉ ለዛሬ በዚሁ ላብቃና ልሰናበት የነገ ሰዎች ይበለን በማለት ደብዳቤያቸውን ያደረሱን አንዳርጌ ብዙነ ከመርካቶ አዲስ አበባ ናቸው።
ይድረስ ለፍኖት ሬዲዮ እስከ ዛሬ ድረስ ስንት ይጫወቱብን ስንትስ እስከ መቼስ ይጨፍሩብን አገር ወዳድ ድርጅት አለ ለማለት እኔ ከብዶኛል። አውሪቄሮች ህዝብ ሲያርዱ መሪያቸውን አመስጋኝ እኛ ሆነናል። አትቀየሙና ይሃባራሱም ቢሆን ስሙ እንጂ ባሁኑ ጊዜ ህዝብን አደራጅቶ እየመራ በማታገል ላይ ነው ማለትም አልደፍርም። ወያኔም አንጃም የጎዱት ቢሆኑም በፍኖተ ከመቀስቀስ ውጪ ምንም የረባን ከስካሴ ስታታዩ በበኩል ያላየው። በቀድሞ ስማችሁ ነው አለን የምትሉት አቅን ካነሰ ደግሞ ድሮ ታውቁበት የነበረው የህብረት ጎዳናም አለ ያቃታችሁ የረሳችሁት ይመስላል። አብይ እንኳን ጠግቦ ለመሪዎቻችሁ ሽልማት ልስጥ ብሎ ያሾፈ ነው። የቀሩትን ባንጃነት ተቀብሎ ባይሾማቸውም አነጥፋቸዋል። ስልትና ጽናት እንዴት ተፋባችሁ? ድርጅቱን አጠናክራችሁ ከህዝብ ጎን ማሰለፍ ይተበቅባችኋል እንጂ እዚህ ወራት በፊት እንዳየነው ከአብየም ባት ተኮልኩሎ መልፈስፈስ ለእናንተም ለሀገርም አይጠቅምም ታነቡልኛላችሁ ብዬ ተስፋለኝ ሲሉ መሰረት ግርማ ከኦታዋ ካናዳ ደብዳቤያቸውን አጠናቀዋል።
ሰላም ጤና ስጥልኝ ውድ የፍኖተ ሬዲዮ አድማጮችና አዘጋጆች። የንጉስ ኃይለ ሥላሴ የፋሽስቱ ደርግ የጠባ ብሔርተኛው ወያኔና የሐራዳው ብልጽግና መንግስት እያለን እነሆ ከዛሬ ላይ ደርሰናል። መታደል ይሁን አለመታደል ለይቼ ባላውቀውም ከንጉሱ ሥርዓት የመጨረሻ ዕድሜ እስከ ዛሬው አራዳ ብልጽግና ድረስ ማለትም ላለፉት የ50 ዓመት ዕድሜ ውስጥ የተፈጀው ህዝብና የተሰረቀው የሀገር ገንዘብ እጅን ወደ ሰማይ ከፍ አድርጎ እግዚኦ የሚያስል ነው። በንጉሱ ወቅት የሶማሌ ጦርነትን አይተናል። በፋሽስቱም ደርግ ጊዜ ሁለተኛ ዙር የሶማሌ ጦርነት ተካሂዷል። በጠባቦቹ ወያኔዎችም ተራ የተካሄደውን የባድሜ ጦርነትን አንዘነጋው በአራዳውም የብልጽግና ተራ ደግሞ በወያኔዎቹ ላይ ያነጣጠረውን ጦርነትም እያስተዋልን ነው። እንዲመጣ ባንመኘውም አየሩን አጣቦ በሁለቱም ወገኖች የሚደለቀው የግብጽና የኢትዮጵያ ጦርነት የማይቀረው የኢትዮጵያና የሱዳን ጦርነት አማራውን እየፈጀ ያለው የኦነግ ጦርነት እያለ መቋረጫ የጠፋው የጦርነት ውርጅብኝ ኢትዮጵያችን ከምትችለው በላይ ሆኖባታል። የመጡብን መንግስቶች ሁሉ ጦር ሰባቂና ደም ጠጮች መሆናቸው እጅጉን የሚያንገሸግሽ ነው። ወን ጦርነትን ማስወገድ ባለመቻላቸው ነው ክጅቱ የግድ የሆነው ወይስ ጀግንነትን ለማሳየት የግድ ጦርነት መግባት አስፈላጊ ሆኖ ይሆን? ወይስ ያለ ጦርነት አገር ማስተዳደርና ህዝብን መምራት የማይቻል እየመሰላቸው ይሆን? ለመሆኑ ጦርነቱን የሚያሸንፈው ማን ሊሆን ነው? ማለትም ብዙ ወታደር የገደለና ንብረት ያወደመው መንግስት አሸናፊ መባል ይቻላልን? ሁሉም መንግስቶች ጦርነቱ ተከፈተብን እንጂ እኛ አልጀመርነውም የሚል ድንቅ ምክንያት ሲያቀርቡ ይደመጣሉ። መንግስቶች ህዝባቸውን ማረጋጋት ሲቸገሩ ጦርነት ይቀሰቅሳሉ ይባላል። መባል ብቻ ሳይሆን እኛ በራሳችን የተለያዩ መንግስቶች ያየነው ድራማ አይደለምን? ወን በባድሜ ተካሄደው ጦርነት አላስፈላጊ ነበርን? ሌሎቹን ጦርነቶች ለጊዜው እንዝለላቸውና የሚገርመው ደግሞ እነዚያ ያየናቸው የራሳችን የጉድ መንግስቶች ጦርነት በህዝባቸው ላይ ያለ ማፈራው ውጀው ሲጨፈጭፉ አይተናል እያየንም ነው። ንጉሱ ከኤርትራ ማጽያን ጋር ተዋክቷል። ፋሽስቱ ደርግ እንዳበደ ውሻ ከሻቢያ ከወያኔ ከኢዲዮ ከኢሃፓ ጋር ጦርነት በራሱ ህዝብ ላይ አካሂዷል። ለመደራደር ችሎታው ጠፍቶት ነው ወይ ትዕቢቱ አእምሮን አኮላሽቶበት ይሆን ጦርነት መፍትሄ ያደረገው? የለኮሰችው ጦርነቶች አጠፋት እንጂ መፍትሄም አልሆኑላትም። ንጉሱ እዚያው የፈረጠጡበት እንግሊዝ ሀገር ቀርቶ ቢሆን ኖሮ ጀግኖቹ አርበኞቻችን ነፃ ያወጧት ኢትዮጵያችን ዛሬ የት በደረሰች ነበር? ንጉሱ ጀግኖቹን ማመስገንና መሾም ሲገባቸው የሚደግፋቸውን የባንዳ መንጋ ተስበው ባለስልጣን ማድረጋቸውን ከታሪክ ተምረናል። ለሀገሩ ነጻነት ከፍተኛ መስዋዕትነት የከፈለው ሰፊው የኢትዮጵያ ህዝብ በንጉሱ ኢሰባአዊነት የተነሳ ተቆጥቶ ለዘመናት አመጽን አፋፍሞ በመጨረሻው ገረሰሳቸው። ህዝቡ የራሱን ህዝባዊ መንግስትና የዲሞክራሲ መብቱን ተግባራዊ ለማድረግ ታች ላይ ሲል መንጋ የወታደር መኮንኖች እንደ ጆፍ ያሞራ በረው የህዝቡን ስልጣን ከእጁ ሞጭለፈው ነጠቁት። ያኔ ደርግ የህዝቡን ስልጣን በኃይሉ ባይቀማ ኖሮ የዛሬቷ ኢትዮጵያ ፍትህ የሰፈነበትና የራሷ የሆነውን ህዝባዊ መንግስት ተግባራዊ ባደረገች ነበር። የዛሬዋ ምስኪንና አሳዛኝ ኢትዮጵያ ከዚህ መጥፎ ደረጃ የደረሰችው በፋሽስቱ ደርግ የተበላሸ አገዛዝ ነው። መንጋዎቹ የጦር መኮንኖች ቀና ህሊና ቢኖራቸው ኖሮ ከካምፓቸው ሳይወጡ ግዳጃቸው የሆነውን የአገር ዳር ድንበር መጠበቅ በተገባቸው ነበር። ያ ቢሆን ኖሮ ህዝቡ ችግሮቹን በሰላም ተወያይቶ ይፈታ ነበር። ህዝብ አገር የሚመሩ አዋቂዎች እንደሌሉትና መሪ ሊሆኑ የሚችሉት ራሳቸው ምርጦቹ መኮንኖች ብቻ እንደሆኑ አድርገው በላያችን ላይ የሰላጣን ጎጃቸውን ሰሩብን። የነቀው ክፍል የሚያዋጣው ሶሻሊዝም ነው ሲል ፋሽስቱ ደርግ ሰምቶት የማያውቀውን ሶሻሊዝም በኢትዮጵያ ተቀደም ያለምንም ደም አውቦ ያለኔ ሶሻሊስት የለም ብሎ በቅጡ ያልተረዳውን ሶሻሊዝምን አወጀም። እያደረም የሶሻሊዝም ጽንሰ ሐሳብን መጨፈስ ሲሳነው እንዲያስተምሩት እነዚያ ስመጥፉ ሚኤስቶኖችን አስተማራ። ከዚያማ ሁለቱን ተያይዘው አገሪቷን ከማትወጣው መቀመጥ አወረዷት። ወደ ስልጣን ብቅ ባለ የመጀመሪያው ዕለት በተቃውሞ በወጣው ህዝብ ላይ የሰለጠነበትንና የሚያውቀውን ተኩስ ተግባራዊ በማድረግ በርካታ የህዝብ ደም አፈሰሰ። የመጀመሪያውን ጥይት ደርግ መተኮሱን ለረሱ ሁሉን መረጃውን አምነው መቀበል አለባቸው። ሚኒስቴኖቹም የፈሪ ምክራቸውን መለገሱን ሳይሰለቹ ቀጠሉበት። የአይድ ምስክሯ ድንቢት እንደተባለው ደርግ ያካሄደውን ግድያዎች በሙሉ ህጋዊ ምክንያት ሊሰጡት ደከሙለት። ተራማጁ ክፍል ዲሞክራሲ ያለ ገደብ ሲል ፋሽስቶችና መኢስትኖች ዲሞክራሲ በገደብ በማለት ዲሞክራሲ ሽባ አደረጉት። ዲሞክራሲን እንደ ስኳር እየሰፈሩ ሊያድሉን ወሰኑ። ሆኖም ግን የሰፈሩልንን ዲሞክራሲ እንኳን ሳያቀምሱን እነሆ ላለፉት 17 ዓመት ሲያስጎመጁን ከረሙ። ለነገሩማ እኛም ሊወረውሩልን የፈለጉትን ዲሞክራሲ ሳይሆን ሙሉን ዲሞክራሲ ለማግኘት ትግላችንን ቀጠልን። የዲሞክራሲው ጥያቄ እያስተጋባ ህዝቡ የመሬት ላራሹን ጥያቄ የደርግ ጆሮ እስኪደነቁር አስተጋባ። ደርግን በራሱ አነሳሽነት ህዝቡ ሳይጠይቀኝ መሬት ላራሹን አወጅኩ በማለት አቅራራብን። መሬት ላራሹን ደማስቱን ተወለቃብዳ ታወጀች። የመሬት ባለቤትነት የመንግስት እንደሆነ እየታወቀ የህዝብ እንደሆነ ተደርጎ ተጭፈረጠረ። በእውን መሬት የባለ መሬቱ ሆኖ ቢሆን ኖሮ ዛሬ ወያኔዎቹና ብልጽግናዎቹ ባልተቀራመቱት ነበር። ለዚህ ሁሉ ጥፋት ተጠያቂው ፋሽስቱ ደርግ መሆኑን በሚገባ መነገር አለበት። ምክንያቱም የህዝቡ የባለቤትነት መብት የጉም ያህል የቀለለ በመሆኑ ማንም ጉልበተኛ በቀላሉ ከመሬት ላይ ሊያፈናቅለው ይችላል። የአማራውን ከየቦታው መፈናቀል እስቲ ልብ ይበሉ። ደርግ ምን ያላደረገው ስህተት አለ? አንድ ጥያቄ እስቲ ቀረኝ ድረስ ያለውና ቴዎድሮስን ሊመስል የተመኘው ታሪው ፋሽስቱ ኮሎኔል ጥይት ሳይቀበል መፈርጠጡ ሲሰማ አስመሳይ ደፋር መሆኑን ህዝብ ያውቀው ኖሮ አንዳችም አልደነቀውም። ቁጭት ውስጥ የከተተን ግን ከጅብ የማያስጠል የአህያ ባል ሆኖ አገሪቷን ለጠባብ ብሔርተኛው ወያኔ ትቶ እግሬ አውጪ ማለቱ ነው። በርግጥ መሪውን ያጣ ሰራዊት በቅጽበት እንደሚበታተን በበርካታ ታሪኮች መዝገቦች ውስጥ ሰፍሮ አንብበናል። ፋሽስቱ መንግስቱ ሲፈረጥጥ የጀግና ሰራዊት መበተኑን በአይናችን አይተናል። 100,000 የኢትዮጵያ ሰራዊት ከመንግስቱ ፈርጥጦ በኋላ ሱዳን መግባቱን በሱዳን የነበር ነው እያየን አሳዛኝ ሁኔታ ነበር። ለዚህ በተና ፈሪውና ፋሽስቱ መንግስት ካልተጠየቀ ማን ሊጠየቅ ይሆን? ሰኔና ሰኞ ገጥሞላቸው ወያኔና ሻቢያ ያለከልካይ ወደ 4 ኪሎ የስልጣን ወንበር ደረሱ። ከዚያ በኋላማ የሆነውን ሁላችንም እስኪያቅለሸልሸን ኖርንበት አይደል? አሁን ኑሮ ከተባለ መቃብር ይሞቃል አይደል አባባሉ? አይደርክ አይ ፋሽስቱ መንግስት ምንዋ ሳትወለዱ ሽል ሆናችሁ በቀራችሁ ኑሮ እንዴት ደግ ነበር። በእናንተ ምክንያት ያ ለእናት ሀገሩ ለዘመናት የተዋደቀው ሰራዊት ወያኔ ተበተነ። በእናንተ ምክንያት መሬት ለባለ መሬቱ ሳይሆን ለመንግስት ተሰጥቶ ወያኔዎች እየቸበቸቡ ከበሩበት። ህዝቡን አፈነቃቀሉት። ወያኔ መሬት የመንግስት ነው ብሎ የሙጥኝ ያለው ያህል ባለተረኛውም ብልጽግና ያባቱን ወያኔ ትምህርት ቀስሞ የወያኔዎቹን የ27 ዓመት ሩጫ በሁለት ዓመት እያጠናቀቁት ይገኛሉ። ደርግ ባይመጣብን ኖሮ ወያኔም ሆኑ ሻቢያ ሊያሸንፉን ባልቻሉ ነበር። ወያኔም 4 ኪሎን ባረገጠ ሻቢያም ወደብ አልባ ባላደረገን ነበር። የወያኔ ሁኔታ እንደ ዳቦ ተቆረሰ፣ ጨዋታው ፈረሰ እንደሆነ ሁሉ ወደፊት የሻቢያው እድል ያው ይመስለኛል። በዘመነ ወያኔ በርካታ ጸረ ኢትዮጵያ አሳዛኝ ድርጅቶች ተቀስቅሰው አይተናል። ተወልደው ሳያርጉ የጨነገፉ አያሌ ድርጅቶችንም አስተውለናል። እንደ ግንቦት ሰባት አይነት አወናባጅና የህዝብን ትግል ያቀጨጨ ግን ግል ላይ እንደ አጥንት የተሳካ ካለ መስማት ፈልጋለሁ። ከደርግ የማጭበርበር ምርጫ ወያኔ ብዙ ተምሮ በተደጋጋሚ ተግባራዊ አድርጎታል። የወያኔ ዘር የሆነውን ብልጽግና ስልጡን በሚለው የፖለቲካ አካሄዱ ተአምራዊ ምርጫ አድርጎ እንደሚያሸንፈን ከወዲሁ አውቀነዋል። ብልጽግና ምርጫውን በተደጋጋሚ ዓመታት እንደሚያሸንፍ በጣም እርግጠኛ በመሆን የአስር ዓመት የእድገት ፕላን ነድፈዋል። ታየኝ እኮ 10 ዓመት ስንረገጥ። ህዝብ ሆይ እውን መረገጥ ፈልጋለህ? አው የሚል ጅል እንደማይኖር ግን ያለ መጠራጠር አውቃለሁ። ህዝቦይ የጠላት ቁጥር ኢንንት ነው። ጠላት የፈለገውን ያህል መሳሪያ ቢታጠቅም ህዝቡ ቆርጦ ከተነሳ አመድ እንደሚያደርገው አንብበናል፣ ሰምተናል፣ እንዲሁም አይተናል። ከህዝብ የሚጠበቀው መደማመጥና በስውር ለማመጽ መወሰን ብቻ ነው። በየቦታው ያሉ አማራ ጎበዝ የጎበዝ አለቃውን እየመረጠ በተጠንቀቅ መቆም አለበት። ሰፊው የኦሮሞ ህዝብ በስም የሚነግደውን ኦነግን የጎበዝ አለቃህን እየመረጥክ ልታንበረክከው ትችላለህ። ሁሉም ግን መሆን ያለበት በስውር ወይም በህቡ ነው። እውነት እውነት እላችኋለሁ፣ የህዝብን ክንድ የሚቋቋም አንዳችም ጠላት አይኖርም። ታሪካችንን ወደ ኋላ መለስ ብለን ብንመለከት አጼ ምኒልክ እስከ አፍንጫው በዘመናዊ መሳሪያ የታጠቀውን የጣሊያንን ወራሪ ድል ያደረጉት በጉራዴና በጦር ነው። አመጽ የግድ ሲል እንኳን ነጻ ህዝብ እስረኛም እንደሚያመጽ ለደርግ አሳይተነዋል። ከዘላለም ባርነት የአንድ ቀን ነጻነት ምንኛ ክቡር ነው። የህዝባችን ትግል ኃይለ ሥላሴን ካናወጠበት ሰዓት መጀመር አለበት። ደርግ ወያኔና ብልጽግና እንዳልተፈጠሩ ቆጥረን በአዲስ መልክ የህዝባዊ መንግስት ጥያቄን እውን ማድረግ አለብን። የዲሞክራሲውን በአመጻችን መቀዳጀት አለብን። መሬት ናራሹ ሙሉ በሙሉ መሰጠት አለበት። አሁንም እውነት እውነት እላችኋለሁ፣ ህዝባዊ ክንድህን ከተማመንክ እንደ ቅንቅን ደማችን የሚጠጥን ጉግማንጎችን አመጽ ማድረግ ትችላለህ። አመድ ማድረግ ትችላለህ። ለመሸው ህዝባዊ ድል እንዘጋጅ። ኢትዮጵያ በጀግና ልጆቿ ተከብራና ታፍራ ለዘላለም ትኖራለች። አካሄድ ከአካሄድ አወቀ።
ሰላም ፍኖቶች እንደምን ከረማችሁ? ሰሞኑን ማደናገሪያ ይሉት ማረሳሻ ወይም ሐሳብን መበታተኛ የተፈለገውን አይነት ስም መስጠት ቢቻለም በአብይና በአማካሪዎቹ የተሰናዳ ለአርቲስቶችና ለደራሲያን ዕውቅና የሚሰጥ የሜዳሊያ ሽልማት ፕሮግራም መካሄዱን ሁላችንም በማይደበቀው መስኮት ማየት ችለናል። ከሁሉ ከትብዬ እንድስካ አደረገኝ አንዱ የሐማቱማ ሽልማት ነው። እንዳማጥራው እንዳይበላግፋው ይላሉ አባው። መቼም የአንድ ሀገር ጠቅላይ ሚኒስትር ነኝ ባይ ማንንም የመሾምም ሆነ የመሸለም መብት እንዳለው ቢታወቅም እድሜውን በትግል ላስቆጠረው ሐማቱማ ከእንዲህ አይነት ጨፍጫፊ ዘረኛ ረመኔ አማራ ፈጂ አፈናቃይ ሆነ ግጅ በሚጠለቅ ሜዳሊያ አንገቱን እንደማያቆሽሽ በእርግጠኝነት መናገር እችላለሁ። ይህን ምን ይሉታል? ፌዝ ወይስ ፎጋራ? ግግም ያለ ፎጋሪ በመሆኑ የፎጋሪ ኖቤል ሽልማቱን ከመልማዮቹ ተጎናጽፏል። በደርግ ዘመን ረሃብ አጣድፏቸው የነበሩትን አርሰው ራሳቸውን እንዲመግቡ ደን መንጥረው አልምተው አገራችን ነው ብለው በማመን ለረጅም ዓመት የኖሩትን ለፍቶ አዳሪ ምስኪን አርሶ አደሮች በኦሮሙማ ባዶ ትረክ ጥላቻ ታውሮ በባለ ሁለት ስለት ኦነግ ኦፊዲዮ ብልግና ሜንጫር ጉዝናት እየቀላ ህፃን እያስጨነገፈ የሚገድል አረመኔ ፊት ሜዳሊያ የሚቀበል ሐማቱማ አልታይቶም አልተሰምቶም። ሐማቱማ የህዝብን ጠላት አጥብቆ የሚቃወም የምዝብሩና የአገር ጠበቃ እንጂ የሚጎነበስ ህሊና እንደሌለው የምናውቀው እናውቃለን። አሉታ ኮንቲኒዋ ሐማቱማ፣ ገፈኞች በሰፈራችሁት ቁና መሰፈራችሁ አይቀርም፣ ከትናንቱ አለቃችሁ ተማሩ በማለት ደብዳቤያቸውን ያደረሱን ህብስቱ የአብዩ ከኖርዌይ ናቸው።
ይድረስ ለፍኖተ ዴሞክራሲ የአድማጮች መድረክ። ሌባን ከነጠበቃው ውቃይ ባል ነበር ድሮ። ሌባ ሌባ ብሎ ሲጮህ ዱላም ማማሲያም ይዞ ይወጣ የነበረ ሰው በበዛበት። ዛሬ ለዛሙት ተቀልደኞች በስተውብን ባለበት ፍራሽ ይያደሰና ጠጅ የቀመቀመ ከልብ የሚያስቀን ወገን ባለፈው ሰሞን እንዳለው ሌባ ሮጦ ቀበሌ መስሪያ ቤት ሲገባ አሳዳጁ ማንን ከማን ልለይ ነው ብሎ ከደጅ ይቀራል። ሌባው በስቷል፣ ዘረኛው ፈልቷል። የነፍሰ ገዳይና ወንጀለኛ ጠበቆች በጣት የሚቆጠሩ አይደሉም። ህፃን አዛውንት ሳይለይ እያረደንና እየፈጀን ያለው አብይና የኦሮሞ ጠባቦች አገዛዝ ዛሬም የሚደግፉ ያውም በወልደት አማራንን ባዮች መሆናቸው ደግሞ የሚያስቅ ነው። ሰበብ እየቀፈቀፈው ኮሎኔል አብይ ተብየው ሲያደናግራቸው ሰለባ ሆኖ መገኘታቸው ሁላችንም ታዝበናል። ከዘረኞቹ ጉዳት በላይ እነዚህ ልፍስፍሶችና ወናባጆች እያደረሱ ያሉት ጉዳት ቀላል አይደለም። ለዚህም ነው በቁርጠኝነት ልናወግዛቸውና ልናሸንፋቸው የሚገባን። ስምጥራ የሚሉ ያሉ አይመስለኝም። ማን የማያቃቸው አለና አንሾኳሾክዩን ባንዳውን አንጃውን አድርባውን አስቀድመን እንመንጥር። ማዕቀብና አድርግባቸው እናግላቸው ጫማ ሳሚዎችን ነፃ አውጪ ብለን ማሽሞንሞኑ ያብቃ ሲሉ ዘርጋው ማሞ ከአፍሪካ አህጉር ከኢትዮጵያይቱ ምድር ደብዳቤያቸውን አጠናቀዋል። ለኢያፓ ሬዲዮ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ። ኢያፓን በተመለከተ ኢያፓ አንድ እንደሆነና በስሙ የሚነግዱ ግን በሺ የሚቆጠሩ እንደሆነ ደጋግሞ ማስረዳት ብቻ ሳይሆን አስረድቶ ገልጿል። ኢያፓን መሰረትን የሚሉ ቱልቱላዎች በየጊዜው እየፈሉ ባሉበት ያኔ የገረፉንና የገደሉን በኢያፓ ስም የጨረባ ምርጫ ጫፋሪ ተወዳዳሪ ሆነው ቢቀርቡ ያጋንንት ሰልፍ ካጋንንት ጋር ነውና ምን ይደንቃልላለው። ኢያፓ ምርጫ ሲል እና ሌሎች ምርጫ ሲሉ አይገናኙም ብቻ ሳይሆን በመካከላቸው ትልቅ ገደል አለ። ህዝባዊ ምርጫ ህዝቡ የሚፈቅደውን በድምጹ ለመሾምና በስልጣን ሲወሰልት ለመቅጣትና ለማውረድ ስልጣኑን ሊቀዳጅ ግድ ይሆናል። ይህ ማለት ደግሞ ዛሬ በወያኔን በኦነግና በቢጤዎቻቸው በኢትዮጵያ ህዝብ ላይ የተጫነው ዘረኛ ህግ ተወግዶ የኢትዮጵያ ህዝብ መክሮ ዘክሮ ያጸደቀው ህግ ሳይደነገግ ምርጫ ማለት አጫፋሪነት ነው እንጂ ሌላ አይደለም። ወሬ ያህል እንደቀረው ጥሩምባ እየተነፋለት የሚገኘው የዚህ ዘመን ምርጫ ከሱ ከቀደሙት አምስት ምርጫዎች በጽኑ የከረፋና የጠነባ መሆኑን መንገር የግድ ይለኛል። በዚህ በዘንድሮው የቧልትን ዘጭን ዘጭ ለመወዳደር የተሰለፉት በአጠቃላይ አድርባ አጋስቶች በመሆናቸው ለዘረኛው አገዛዝ ሽፋን ሰጪ ሆነው የኢትዮጵያ ህዝብ እያደረገ ያለውን ትግል ለማዳፈን ለዘረኛ አገዛዝ መሳሪያ ሆነው እያገለገሉ መሆናቸው ሊታወቅ ይገባል። በእያንዳንዱ ዕለት ንጹሃን ኢትዮጵያውያን በአሰቃቂ ሁኔታ እየተገደሉ፣ ጎጆቻቸው እየተቃጠሉ፣ ከብቶቻቸው እየተነዱ፣ እናቶቻችንና እህቶቻችን እየተደፈሩ፣ ህፃናት እየታረዱ፣ ቤተክርስቲያናት እየፈረሱ፣ ሰዎች በገዛ አገራቸው እየተፈናቀሉ፣ መሸሸጊያ መጠጊያ አጥተው ሲቸገሩ፣ ነፍሰ ጡሮች ማህፀኖቻቸው በስለት እየተሰነጠቁ በሞት ሲነጠቁ እየሰማን ልባችን በሐዘን ተሰብሮ ባለበት ምርጫ የሚሉን የደም ምርጫ ያኬድላማ ምርጫ ነው። ይህ የኦዴፓ የኦነግ እና መሰሎቻቸው ምርጫ አገር የማፈራረስ ድንበር የማስቆረስ ብልጽግና የተባለ አዲስ አይነት የፕሮቴስታንት እምነትን የመስበክና ከዚህ እምነት ውጭ ያሉትን በኃይልና በጭካኔ የማስወገድ ምርጫ ነው። ይህ ምርጫ ከኢያፓ ፈንግጠው ለመለስ ዜናዊ ደብዳቤ ጽፈው ተቀባይነት ያጡና ያኔ በፋሽስቱ ደርግ ዘመን እየጠቆሙ ያሳሰሩን፣ ያስገረፉን፣ ያስገደሉንና አስከሬኖቻችንን በየመንገዱ አስተኝተው ከጧት እስከ ማታ ክቡሩን የሰው ልጅ አስከሬን ሲጠብቁ የነበሩ አረመኔዎች የተሰባሰቡበት በደማችን የከበረውን አጥንቶቻችን የገነገነውን ጎጆአችንን ትምህርት ቤታችንን የሰረቁን በዲዎች ምርጫ ነው። ኢያፓ በታሪኩ ሲያሜውን ሰርቆ እንደ ቀጥር ከይሲ የሚቀበዘበዙ ትፋቶች አጋጥሞት አያውቅም የማለቱ ድፍረት አለኝ። ይህ ምርጫ የጅምላ መቃብሮችን እንደ አሸን የሚያፈላ ምርጫ ነውና ባለመሳተፍ ዘረኛው የኦዴፓ አገዛዝን መቃወም አነስተኛ ግዴታችን ሊሆን ይገባዋል። የበኩሌን ለማለት ያህል ኢያፓ አንድ ነው። ኢያፓ ባንድ በተርጦና በህዝብ ድምጽነቱ ህዝብን በማድመጡ ለህዝብና ለሀገር በመሞቱ የኢትዮጵያ ምድር በአባላቱ ደም በመቅላቱ ኢያፓ ይታወቃልና ከዚህ ውጭ ከዘረኛ ደም ጠጪዎች የምርጫ አሯሯጭ ሆኑት ሌቦች እና ወንበዴዎች ናቸውና ባያያዛቸው ታቋቸዋላችሁላለሁ። የኢሃፓ አባል ያልነበሩ ኢሃፓን ለማጥፋት የተሰለፉ ነበር ሊያሉ ያሰደ ድርጅቶቻቸውን እንደዘበዘቡ ሁሉ በጥቂት ከተሞችን ጽህፈት ቤቶችን ከፍተው የምርጫ ተወዳዳሪ ነን የሚሉ የኢሃፓ ጣላቶች የህዝብ ጣላቶች የሀገር አንድነት ጻሮች ናቸውና አትጠጓቸው አግሉላቸው የሚል ትሬን ማስተላለፍ ወዳለው ተደጋግሞ እንደተገለጸው ኢሃፓ ከኢትዮጵያ ህዝብ ሌላ ወገን ከኢትዮጵያ ሌላ አገር የለውምና ከኢሃፓ ጋር ንስተገልና ኢትዮጵያን እናድናት የሚል አስተባብን በመሰንዘር ደብዳቤን ቋጨው ሲሉ ሙሉ ከእንጦጦ አዲስ አበባ ደብዳቤያቸውን አጠቃለዋል። ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ስርጭት የደብዳቤዎች አምድ አዘጋጆች የዘወትር ሰላምታዬ ይድረሳችሁ። በስንቱ ተስቆና ተሳልቆ ይቻላል። ክፍል 3 11 የመሬት ጥያቄ በኢትዮጵያ ይህ ነው አንዱ ነጥብ። የወያኔው ጋዜጠኛ ተብዮችና ቀድሞ የነ ኮሎኔል መንግስቱ ፋሽስታዊ መንግስት አገልጋዮች አሁን የወያኔ ስቱዲዮ አገልጋይ ባንዶች ቁጭ ብድግ ይያሉ ሲያሽካኩበት የነበረው ኢሃፓ የመሬት አዋጁን ተቃወመ ሊቀለብስ ሞከረ ወዘተ ወዘተ እየተባለ ጉድኮ ነው። የእንደነ ጥያቄ ባንዶችና ኮሎኔሎቹ ጥለውት ከፈረጠጡ በኋላ ወያኔ የተባለ ጭንጋፍ ጉድደግሞ ተጭኖብን አርሶ አደሩ ተላላ ስለሆነ መሬት በባለቤትነት ቢሰጠው ከበርቴዎች አጭበርብረውና አግባብተው ይገዙበትና ባዶውን ያስቀሩታል። ስለሆነም ሞግዚት ያስፈልጋል። ለዚያ ደግሞ እኔ ወያኔና ተለጣፊዎቼ አለን። ሌላ ጊዜ ደግሞ ያው መሬት የመንግስት ማለት የህዝብ ማለት ነው። ስለዚህ በእኔ መቃብር ላይ ካልሆነ መሬት የግል አይሆንም እያለ እያሾፈ ባለበት ሁሌም ፍየል ወዲህ ቀዝምዝም ወዲያ እየሆነበት ሲቸገር የኖረ አሰፋ ጫቦ የተባለ የፖለቲካ ድኩማን ነክሶ ይዞ ይንገታገት ነበር። ቢቸግረኝ በኋላ በኋላ ያንን የታህሳስ 25 ቀን 1967 ዓ.ም ተመረጠ እርኩስ የመሬት አዋጅ ያሰፋ ጫቦ ቅዱስ መጽሐፍ ማለት ጀመርኩኝ። ዛሬ ደግሞ ጥለውት በፈረጠጡ ስንትና ስንት አመቱ ከየትም ተለቃቅመው መጥተው እየየ ያስነኩ ገቡ። የሞኝ ልክሶ አዋጁ በርካታ የሚጎሉት ነገሮች እንዳሉት ለእናንተ አይታያችሁ እንደሆነ እንጂ ሌላው ሌላው ቢቀር መላውን ህዝብ የመንግስት ጭፈኛ ነው ያደረገው። ከዚያ አዋጅ በፊት ጭፈኛ ያልነበሩትን ሁሉ ምን ማለት እንደሆነ ትንሽ መለስ ብዬ ከመሬት አዋጁ በፊት የነበረውን የመሬት ስርዓት በስሱ ላንሳ። በተለምዶ ይነገር የነበረው የኢትዮጵያ መሬት ሲሶ የቤተ ክህነት ሲሶ የነገስታትና የመሳፍንት ባጭሩ የቤተ መንግስት የተቀረው ሲሶ ደግሞ የባላባት ተብሎ ነው። ይህ አጠቃላይ ገጽታውን ገላጭ ቢሆንም አጽመርስት ይባል የነበረና ከአያት ቅማያት እየተወረሰና እየተላለፈ የመጣና ከዚያ የቤተሰብ አባላት ውጭ ማንም ድርሻ ሊጠይቅበት የማይችል የመሬት አያያዝ ነበር። እንዲህ ባለው የመሬት አያያዝ ሁኔታ ባንዳንድ ያገሪቱ ክፍሎች ከዚያ ቤተሰብ ውጭ የሆነ ሰው ገዝቶ እንኳን መሬት ሊያገኝ አይችልም። ሌላው ቀርቶ በውርስ ከደረሳቸው ውስጥ እንኳን አንዱ የድርሻው መሬት ሊሸጥ ቢያስብ እዚያው በቤተሰቡ ውስጥ ላለ አባል እንጂ አውጥቶ ለሌላ ሊሸጥ አይችልም። ሊገዛ የሞከረ ቢገኝ ብረት ተወለወለበት ማለት ነው። እንኳን ቤተሰብ የረባ ጎረቤትም እንዲህ ያለው ወግ ሲጣስ እንዴት ቢደፈር ብሎ ካላንገራገረ የረባ ጎረቤትም ተደርጎ አይወሰድም። ነገ በራሱ ቢመጣበትም ያው ነው ተብሎ ይናቃል ይራቃል። እዚህ ጋር እንግዲህ ባላባት ጭፈኛ የሚባል ግንኙነት የለም። የማይናቅ የህብረተሰብ ክፍል በዚህ አይነት የመሬት አያያዝ ስርዓት የተዋቀረ ነበር። አብዛኛው የሰሜኑ ያገሪቱ ክፍል በዚህኛው ጎራ ሊካተት የሚችል ነበር። ከዚህ በተጨማሪ እንደ ሰቲት ሁመራና አዋሽ አርባ አካባቢ ዘመናዊና ሰፋፊ የእርሻ ስራዎች የተጀመሩበት የመሬት አያያዝ አንዱና ሌላ መልክ ነበር። በውጭ ባለሀብቶች የተያዙ እንደ ጉመሮ የሻይ ተክል እርሻዎችም ነበሩ።
የመሪቱ አዋጅ ድክመት ይህንና ይህን የመሰሉ ሰብቶች በአግባቡ አጥንቶ ያልተመለከተ መሆኑ ነበር። የአዋጁ ጽንሰ ሐሳብና ረቂቅ እንዴት እንደተዘጋጀና አዋጅ ሊሆን እንደቻለ አቶ አበራ የማናብ ሰፋ ባለ ሁኔታ አብራርቶታልና እንደገና አልገባበትም። አንድ የሚመስለኝን ነገር ብዬ ግን ልለፍ። እነ አቶ አበራ የማናብ ያን አዋጅ ሲያዘጋጁ የነበሩት ጭላሎ በመሆኑ በአብዛኛው ግምት ውስጥ ያስገቡት አሩሲንና ሌሎችን የደቡብ ክፍለ ሀገራት የመሬት ስሪት ማለትም በአብዛኛው ከንጉሱ ወይም ካፈ ንጉሱ ይህን ያህል ጋሻ መሬት ተሰጥቶኛል እያሉ አርሶ አደሩን እየነቀሉ ወይም ባለሀብት እርጋና ገብር እያሉ ሰፋፊ መሬት የያዙትን ባለርስቶችና አግባብ የጎደለውንና መረር ያጣውን ጭቆና ብቻ በመገንዘብ ይመስለኛል። በዚህ ምክንያት የአዋጅ ለሁሉም አይነት ህመም፣ ለራስ ምታቱም፣ ለሆድ ቁርጠቱም፣ ለጎኑ ጋቱም፣ ለቁርጥማቱ፣ ለህቀታውና ስቀታው እንዲያው ለሁሉም ፔኒሲሊን ይወጉ እንደነበሩት የልብ ዳኪም ደርጎቹ የመሬት ስሪቱን አይነቶች ባላገናዘበ ሁኔታ ሁሉንም ችግር በዚሁ በአንድ አዋጅ ሊፈቱት ፈለጉና ነገር ዓለሙን ዝብርቅርቅ አደረጉት። አዋጁ ከመውጣቱ በፊት ረቂቁ ለህዝብ ወይም ለተወካዮች ቀርቦ ተመክሮበት ቢሆን ኑሮ እንዲህ ያለ መላውን አገር መሬት አልባ ጭሰኛና ገባሪ ያደረገ በአንጻሩ ደርግን የመሬት ከበርት ያደረገ እርኩስ አዋጅ ባልወጣም ነበር። በኋላ በኋላ ያየነው ምንድነው? ደርግ የተባለው አዲሱ የመሬት ከበርቴ ኮሌክቲቫይዜሽን መንደር ምስረታ ገለመሌ በሚል አስገድዶ ማስመረቻ ካምፖችንና ኮታ የሚል ጣጣ አምጥቶ ህዝብን አሳር ሲያበላው ነው። ወጣም ወረደም ይህ የመሬት አዋጅ ሲታወጅ እኔ ኢሉባቦር ነበርኩ። ከዚህ አዋጅ ሁለት ሳምንታት ቀደም ብሎ ታህሳስ 11 ቀን 1967 ዓ.ም ደርግ አስገራሚ የሆነውን የኢትዮጵያ ሶሻሊዝም አወጀ። ይህን ደግሞ አርቅቀው ያቀረቡለት እነማን እንደሆኑ እስካሁን አልተነገረንም። እኛ ግን ሳቅን። ከምር ሳቅን። አትፍረዱብኝ። በጣም ኋላ ቀር በሆነ ስልት ትምህርት ተቀፍድዳ ያለች አገር በአዋጅ ብራንድድ ወደ ሆነ ሶሻሊስት የአመራር ስርዓት ስትስፈነጠር እየታየን ሳቅን። የስቱዲዮቹ ጅሎችን ሁኔታ እኔን አጠይቁኝ። ብቻ ለዚያም ሳቃችን ተጉረጠረጠብን። ዝም በሉ። ከሶሻሊዝም በላይ ምን ፈለጋችሁ? ጸባያችሁ ከማረ ታይቶ ደግሞ ኮሙኒዝም ይታወጅላችኋል ተባል። ሆኖም ተወደደም ተጠላ የዚህ አዋጅ መውጣት አንድ የፈጠረው ትልቅ ለውጥ እምርታ ልበለው ነበር። ቀድሞ የጉግማን ጉግ መጻሕፍት እየተባሉ ያሰቀሉ የነበሩ የግራ ፖለቲካ መጻሕፍት በይፋ መነበብ ጀመሩ። እንዲያውም ባያነብ እንኳ ይዞ ያልታየ ተናቀ። ዛሬ አንዳንድ ቀልደኞች ከመብረቅ ብልሽታ በፈጠነ ሁኔታ በአንድ ዓመት ውስጥ ማርክሲዝም ሌኒኒዝምን ሙጥጥ አርገን ጨረስነው ይሉን የለም? እኛ እንዲህ ያለው ቀልዴትና እብደት አልነካካንም። ቀስ ብለን በርጋታ አድህነነ ከማቱ ከጥራዝነት ተቀነቱ በምህረቱ ከግልብነቱ እያል እንዲያውም የጥናት ዋሶችን እያቋቋምና ነበብን። ከላይ እንዳልኩት ወደ ተራማጅ መጽሐፍ መሸጫ ጉዳይ ስመለስበት ይህንንም ጉዳይ ነካካዋለሁ። እንግዲህ ከዚህ የደርጎቹ የዳበሳ መንገድ ግርምት ላይ ሳንወጣ ነው የመሬት አዋጁ የታወጀው። ከላይ እንዳነሳሁት የመሬት አዋጁ በደቡቡ የአገሪቱ ክፍል በአብዛኛው መሬቱን ይዞ ከነበረው የመሬት ባለቤት ነጥቆ ለደርጎቹ አስረከበ። የመሬት ከበርቴ የሚለውን አባባል ያልተጠቀምኩት ከበርቴ የሚለው ቃል ጥሩ ገላጭ አይደለምና ነው። እንደ ባንዶቹ ላልተቀበጠበጠ ረጋ ብሎ ማህበረሰብ ውስጥ ያሉ ቅራኔዎችን በቅጡ ለማየት ለፈለገ ይህ አዋጅ እንደ ኢሉባቦር ባለ አካባቢ ያቃረነው ደርግን መሬቱ ከነጠቀባቸው የመሬቱ ያዥዎች ጋር ነው። ያም ሆነ ይህ አዋጁን አይደለም አርሶ አደሩ የከተማ ነዋሪዎች ሳይቀር ነው በከፍተኛ ደስታ የተቀበለው። በወቅቱ የቡናና ሻይ ልማት የአውራ ጎዳናና የአነስተኛ እደ ጥበባት ማደራጃ ድርጅት አእማድ ሰራተኞች ኢሉባቦር ውስጥ ነበሩ። በዚያ ላይ የእድገት በህብረት ዘማቾች እንዲሁም የአንደኛና ሁለተኛ ደረጃ መምህራንና ተማሪዎች ተጨምረው አዋጁን በመደገፍ እኔ በነበርኩበት መጡ ከተማ ትልቅ ትዕይንተ ህዝብ ተደረገ። ከዚህ ሁሉ በኋላ ነው ዶክተር ከድር መሐመድ የመረት ይዞታ ተወካይ ሆኖ የሚመጣው ያኔ ከላይ ያመላከትኳችሁ ቅራኔ ተለውጧል እንዴት በሉ ቀድሞ ባለመረት ለነበሩት የአዋጁ ይዘት ተነገራቸው ከዚህ በኋላ ማንንም ለእናንተ የሚያርስ የለም እናንተም እናርሳለን ካላችሁ እንደማንኛውም ያገሪቱ ዜጋ በአዋጁ መሰረት የመረት ትርሻ ይኖራችኋል ባቅማችሁ ታርሳላችሁ አቅማችሁ ካልቻለ ግን በገንዘብ ክፍያ ተስማምታችሁ ቀጥራችሁ ታሳርሳላችሁ እንጂ እንደ ድሮው እርቦ ሲሶና አስራት እያለ የሚገብርላችሁ የለም እየዞረም የእናንተን አጥር እንደ ድሮው በነጻ ጉልበት የሚያጥር የለም ቀጥራችሁና ከፍላችሁ ማሳጠር እንጂ እዚህ እቤት ድረስ መጣም ለእናንተ በነጻ የምትታወቃና የምትጋግር ያርሶ አደር ሚስት ወይም ሴት ልጅ አትኖርም በነጻ የሚያግድላችሁ የገበሬ ልጅ እረኛም የለም ግን ያንንም በስምምነት የጉልበት ዋጋ ከፍላችሁ ማሰራትን አዋጁ አይከለክልምና ትችላላችሁ ተብሎ ተብራራላቸው ብዙዎቹ መርሃባ አሉ በዚህ መሰረት ለነሱ መሬት ተደለደለ አርሶ አደሮቹ መሬት አገኙ ትንሽም ሳይቆይ ግን ችግር ተፈጠረ አርሶ አደሩ የተደለደለለትን መሬት በምን ይረስ ሞፈር ቀንበር የለው ማረሻ የለው የርሻ ከብት የለው የዘር እህል የለው ፍጥጥ ግጥጥ ይህ መሰረታዊ የሆነ ነገር ያላቸው የቀድሞ የመሬት ባለቤቶች ናቸው ጉዳዩ በሚመለከታቸው አካላት በተለይ በእድገት በህብረት ዘማቾች በኩል ተደርጎ የመሬቱም የማምረቻ መሳሪያውን ባለይዞታ የሆኑትን ለማግባባት የተደረገ ሙከራ ሊሰራ አልቻለ እስቲ መሬቱን ይግጣው እንደውና ያለን የርሻ ከብቱን ሞፈር ቀንበሩንም ማረሻና የዘር እህሉን ደርግስጣቸው አለ አርሶ አደር ተቆጣ አንዳንዱ እናስገድድ ማለትም ጀመረ ባለይዞታዎቹ ትጥቅም ነበራቸውና የአርሶ አደሮቹን የማስገደድ ሙከራዎች በቀላሉ መከቱ ህይወትም አጠፉ ይህኔ ነው እንግዲህ በቀድሞ የሁሉ ነገር ባለይዞታዎችና በአርሶ አደሮቹ መሃል የተባ ቅራኔ ተፈጥሮ ቆጫለው እዚህ ጋር ልብ በሉልኝ ይህ በእነዚህ የህብረተሰብ ክፍሎች መካከል ቅራኔ ቀድሞ አልነበረም ለማለት አይደለም ቀድሞ የነበረው ስርዓት ለአንደኛው ወገን አድልቶ ቅራኔው ታፍኖ ተይዞ ነበር እንጂ ለማንኛውም ይህ አዲስና የተባ ቅራኔ ጦዞ ባለበት ሁኔታ ነው ዶክተር ከድር መሐመድ መጥቶ የገባው የመጡ ጎሬ መንገድ ከታች ከሶርና ገባውን ዘጀምሮ ቀስ ባለ ከፍታ ወደ ላይ ወደ መናሃሪያው ሲወጣ ያለምንም የድካም ስሜት ማዝገም የሚያስችል አቀማመጥ ነበረው በዚያ ላይ ከወደ ታችኛው በኩል ብዙ ስላል ተገነባና ከመንገዱ ዳርና ዳር ጫካዎች ስለነበሩ ካንደኛው ወገን ወጥተው ያለምንም ስጋት መንገዱን በርጋታ አቋርጠው የሚሄዱትን ጉሪዛዎች ማየት በራሱ እርካታንና እርጋታን ሰጪ ነበር ታዲያ ዶክተር ከድር ከዚያ ከጉሪዛዎቹ በማይተናነስ እርጋታ ያን የመጡ ጎሬ መንገድ ወደ ላይ ወደ ታች ሲል የማውቀው አቤት እርጋታው እንዲያው እንዴት ሆኖ እሱና አቶ አበራ የማናብ ከነዚህ ቀውቃዎች ጋር እንደገጠሙ ይገርመኛል እናም ይህ አዲስ የተፈጠረ ቅራኔ ለዶክተር ከድር ይቀርብለታል ቅራኔውን በአግባቡ ተረድቶታል ስለሆነም መደረግ አለባቸው የሚባሉ ጉዳዮች በዝርዝር ተቀመጡለት እነዚህም ሀ ገበሬው መሬት ተደልድሎለታል ግን የማምረቻ መሳሪያዎችና የዘር እህል ስለሌለው መንግስት አስቸኳይ መፍትሄ ይፈልግ ለ ቅራኔው ባለበት ሁኔታ አርሶ አደሩ ትጥቅ ይሰጣው እዚህ ጋር ነው ዶክተር ከድር ያችን የመይሶን የነቃ የተደራጀ የታጠቀ የምትል ካርታ መዞ ጣ ያደረገብን ለባክህ እነዋቆጉቱ ድሮ ገና ድሮ ነው ነቅተው መብታቸውን የጠየቁትና ተገቢውን ምላሽ ሲያጡ ብረት ያነሱት ብንል ማን ሰምቶን መሬት ዝታም ሆነ ሌሎች የመንግስት ተቋማት ለችግሩ ምንም መፍትሄ ባለማመላከታቸው አርሶ አደሩ በተለይ ወጣቶቹ የመሰላቸውን እርምጃ መውሰድ ጀመሩ ጎተራ ያቃጥሉ ገቡ ሌሊት በረት ሰብረው ገብተው ከብቶችን ነድተው አውጥተው ድራሻቸውን ያጠፉ ጀመር ለችግሩ መፍትሄ ከመፈለግ ይልቅ መይሶን ለህደርኮቹ አናርኪዝም የሚል እስከዛሬም የፍልስፍናው ትርጉም ግልጽ ያልሆነላቸውን አቀበሉት። ቃሉም ተወስዶ የእድገት በህብረት ዘማቾች ላይ በኋላም ህዝባዊ መንግስት እየጠየቀ ባለው በኢሃፓ ላይ ተመረገ። ተፈራስ ማረ የተባለ አጎብዳሽ ጋዜጠኛ ጥቁር ወተትና ነጭ ኑግ ካቀረበልን አሉ ብሎ ዘማቾችን ተዘባበተባቸው። እንግዲህ የመሬት አዋጁን ስንኩልነት ለብቻው ገንጠል አርጎ ለማሳየት ነው እንጂ በአግባቡ መታየት ካለበት ከሌሎቹ በወቅቱ ከነበሩት የፖለቲካ ጥያቄዎች ጋር በተለይም በመንግስት አይነት ጥያቄ ጋር ተጣምሮ ነው መታየት ያለበት። ምክንያቱም ማንኛውም ፖሊሲ ተግባራዊ የሚሆነው ባለው የመንግስት አይነት ነው። ህዝባዊ ነው ወይስ አይደለም? ዲሞክራሲያዊ ነው ወይስ አይደለም? ያ ባይሆን ኖሮ ሰንካላው አዋጅ እንኳ እየታረመ መዳረሻ ይኖረው ነበር። ያ አዋጅ ግን ከቆመበት ሳይንቀሳቀስ ወያኔ ደረሰበትና ቢነገረውም ሞቼ ገኛለሁ እንጂ መሬትማ የመንግስት ናት፣ መንግስት ደግሞ እኔ ነኝ ብሎ ይኸው የኢትዮጵያን ህዝብ ነፍጎት ለአረቡ፣ ለህንዱ፣ ለቻይናው በርካሽ ለዚያውም በኪሳራ ያድለው ገባ። በዚህ ሁኔታ ያ ድንቅ የሆነ መሬት ላራሹ የሚለው ጥያቄ ተግቸልችሎ ቀረ። ጥያቄው ግን የግድ መልስን ይሻልና በወያኔ መቃብር ላይ እውን ይሆናል። ያ ደግሞ ተቃርቧል። ባንዳ የፈለገ ቢዳጭር አይቀርም። ዳግማዊ አደፍርስ ነኝ። ይቀጥላል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Thank you. ወደ ውጭ ጓሚ መጣሉ መቤተሏል።